The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው በላይ መጨመሩ ይፋ ተደረገ።
ተስኖ አርፎባቸዋል ተብለው ተገምተው የነበሩት የህብረተሰብ ቁጥር አሁን ከ4.5 ሚሊዮን በላይ ህዝብ ሆኗል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል የነበረን ገንዘብ ወደዚህ የማዞር እንገደዳለን ማለት ነው።
የኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትሩ አቶ ሬድዋን ሁሴን ናቸው። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
ማክሰኞ መስከረም 11 2008 ዓ.ም ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደነን። ለየት በርከት ያሉ ዘገባዎች ይዘናል። የቡርኪና ፋሶ ጦር ሰራዊት የመፈንቅለ መንግስቱ መሪዎች እጅ መስጠት ለመደራደር ወደ ዋና ከተማ ኡጋዱጉ ገቡ። የየመን ፕሬዚዳንት አብዱ ራቡ ማንሱር ሃይዲ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማዋ አደን መግባታቸውን የአገር አገልግሎት ባለስልጣናት አስታወቁ። የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው። ከዋሽንግተን ዲሲ ስቱዲዮ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ ምህንድስናው ዲና ስሪምኮስ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
የቡርኪና ፋሶ ጦር ሰራዊት የመፈንቅለ መንግስቱን መሪዎች እጅ መስጠት ለመደራደር ዋና ከተማዋ ኡጋዱጉ ገብቷል። ጊዜያዊ ፕሬዚደንት ሚሼል ካፎንዶ ደግሞ ከእስር መለቀቃቸውን የፈረንሳይ አምባሳደር አስታውቀዋል። ዛሬ የወጣው ወታደራዊ መግለጫ የጦር ኃይሎች ዋና ከተማዋ ውስጥ የተሰባሰቡት ያለ ደም መፋሰስ መንግሥት ለመለወጥ የተያዘውን ጥረት ከፍጻሜ ለማድረስ ነው ይላል። ኤሚሊ ኢቦ ከኡጋዱጉ ያደረሰችንን ዘገባ ሄኖክ ሰማግዜር ያቀርባል።
የዋጋዱጉ ከተማ ነዋሪዎች እንደ ወትሮ በመዲናይቱ ጎዳና ሲዘዋወሩ ታይተዋል። ወታደሮችም በካሚዮኖች እየተዘዋወሩ አሰሳ ሲያካሂዱ ውለዋል። ወታደራዊ ባለሥልጣናቱ መፈንቅለ መንግሥቱን ከመሩት ጀነራል ጊልበርት ዲንድሬ ጋር በመነጋገር ላይ ናቸው። ከወታደራዊ ባለሥልጣናቱ ጋር ከተወያዩ በኋላ ቃላቸውን የሰጡት ጀነራል የጦር ሰራዊቱ ያስቀመጠባቸው ምንም አይነት የጊዜ ገደብ እንደሌለ ለጋዜጠኞች ተናግረዋል። የክቡር ዘበኛ ኃይል የመዋጋት ፍላጎት የለውም፣ ሆኖም ከተተነኮሱ ራሳቸውን ለመከላከል ይችላሉ ብለዋል ጀነራል ጊልበርት ዲንድሬ። ጀነራሉ አክለውም በስልጣን ለመቆየት ደም መፋሰስ እንዲከሰት እንደማይፈልጉ ገልጸዋል። የክቡር ዘበኛ ሰራዊቱ በመፈንቅለ መንግስት ሀገሪቱን የተቆጣጠረው ባለፈው ረቡዕ ዕለት ሲሆን ለዚህ ምክንያቱ የሀገሪቱ የሽግግር መንግስት ነጻና ፍትሐዊ ምርጫ ለማካሄድ ፍላጎት የለውም በሚል ነው። ክቡር ዘበኛው ኃይል እንደሚለው ከሆነ የቀድሞ ፕሬዚዳንት ብሌዝ ኮምፓወሪ አስተዳደር ባለሥልጣናትን ጨምሮ ሁሉም አካላት በምርጫው እንዲሳተፉ ክፍት መሆን አለበት። ቀናት ከፈጀ ውይይት በኋላ የምዕራብ አፍሪካ ሀገሮች የጋራ ማህበር የሰላም ስምምነት እንዲፈረም ጥሪ አቅርበዋል። በዚህም መሰረት ስልጣኑን ለሽግግር መንግስቱ ከሰጡና ጠቅላይ ሚኒስትር አይዛክ ዚዳን ከፈቱ መፈንቅለ መንግስቱን ያካሄዱት ወታደሮች ምህረት ይደረግላቸዋል። የሰላም ስምምነቱ ሀሳብ መቅረቡን ተከትሎ ጄኔራል ጊልበርት ዲንድሬ ተቀብለውት ጠቅላይ ሚኒስትሩን ፈተዋል የሚሉ ዜናዎች ተሰራጭተዋል።
የየመን ፕሬዚደንት አብዱ ራቡ ማንሱር ሃይዲ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማዋ አደን መግባታቸውን የአየር አገልግሎት ባለሥልጣናት አስታውቀዋል። ሃይዲ ባለፈው ዓመት መጋቢት ላይ ወደ ሳውዲ አረቢያ ሸሽተው የሄዱት የሺህ ሁቲ አማጽያን አደን ከተማ ውስጥ ሊይዟቸው ከተቃረቡ በኋላ እንደነበር ይታወሳል። ካቢኔው በአሁኑ ወቅት ሀገሪቱን ለማረጋጋት በማለም ሥራውን ከአደን ከተማ በማካሄድ ላይ ይገኛል። በሌላ ዜና በሳውዲ አረቢያ የሚመራው የህብረት ጦር ዛሬ ዋና ከተማዋ ሰና ውስጥ በአንድ የመኖሪያ ሰፈር ላይ ያደረሰው የቦምብ ጥቃት በትንሹ ለ20 ሰዎች መሞት ምክንያት መሆኑን የሕክምና ምንጮች ገልጸዋል። ምስክሮች እንደሚሉት ደግሞ የአየር ድብደባው ኢላማ ያደረገው ሰና ያለውን በኢራን የሚደገፉ የሁቲ ሽምቅ ተዋጊዎች የሚቆጣጠሩትን ስፍራ ነው። አንድ ሰው አልባ የዩናይትድ ስቴትስ ተዋጊ አውሮፕላንም ማሪብ ከተማ አቅራቢያ ሁለት ተጠርጣሪ የአልቃይዳ አባላት መግደሉን የፈረንሳይ ዜና ወኪል ዘግቧል።
በሊቢያ የሁለት መንግስታት ተቀናቃኝ ቡድኖችና ተከታታይ ኃይሎቻቸው እስከሚቀጥለው ወር ማብቂያ ድረስ ህብረት ለመፍጠር መወሰን አለባቸው ሲሉ የተባበሩት መንግስታት ልዩ መልእክተኛ በርናንዲኖ ሊዮን አስገነዘቡ። የዓለሙ ድርጅት ልዩ መልእክተኛ ትላንት ማታ ይህን ማስገንዘቢያ ሞሮኮ ውስጥ የሰጡት ከትሪፖሊና ከአልቤይዳ ለመጡ ተወካዮች ነው። የተባበሩት መንግስታት ለአንድ አመት ከሸመገለው ድርድር በኋላ ተቀናቃኞች አንድ አጠቃላይ ስምምነት ረቂቅ በመፈረማቸው ተልኳችንን አጠናቀናል ሲሉ የዓለሙ ድርጅት ልዩ መልእክተኛ በርናንዲኖ ሊዮን አብራርተዋል። ተፋላሚ ወገኖች የጊዜ ገደቡ ያበቃል በተባለለት ዕለት ማለትም ባለፈው እሁድ ጊዜያዊ አንድነት መንግስት የሚመሩ ጠቅላይ ሚኒስትርና ሁለት ምክትሎች ስም ማቅረብ ሳይችሉ ተነስተዋል።
የአውሮፓ ህብረት አገር አስተዳደር ሚኒስትሮች ዛሬ በብራስልስ ተሰብስበው 120 ሺህ ፍልሰተኞችን በ28ቱ አባል ሀገሮች መካከል ለማከፋፈል በቀረበው አጨቃጫቂ እቅድ ላይ ይወያያሉ። ሚኒስትሮቹ ከነገው የመሪዎች ጉባኤ በፊት ከአንድ ስምምነት ለመድረስ ተስፋ ያደርጋሉ። ስብሰባው የሚደረገው የአውሮፓ ፓርላማ የኮታውን እቅድ ባለፈው ሳምንት ማጽደቁን ተከትሎ ነው። አንዳንድ የምስራቅ አውሮፓ ሀገሮች ግን በእቅዱ መሠረት እንደማይሄዱ አስታውቀዋል። የሃንጋሪ ፓርላማ በትላንትናው ዕለት በሕገ ወጥ መንገድ ወደ ሀገሪቱ ለመግባት በሚሞክሩ ፍልሰተኞች ላይ ኃይል መጠቀም ይቻላል ሲል ለጦር ሰራዊቱ ሥልጣን ሰጥቷል። ሃንጋሪ የሴርቢያ ድንበሯን ስለት ባለው የብረት ሽቦ ያጠረች ሲሆን ከእንግዲህ ወዲያ ደግሞ ወታደሮቿ የፕላስቲክ ጥይትና አስለቃሽ ጋዝ ሊጠቀሙ ይችላሉ። ሕገ ወጥ ስደተኞችን ፍለጋ መኖሪያ ቤቶችንም መፈተሽ ይችላሉ ተብሏል። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ለምክር ቤቱ ሲናገሩ ፍልሰተኞች እያጥለቀለቁን ነው፣ በራችንን ማንኳኳት ሳይሆን የያዙት በላያችን ላይ እየሰበሩ መግባት ነው ብለዋል። ሃንጋሪ ቀውሱን አስመልክቶ የወሰደችውን እርምጃ አጥብቀው የነቀፉ ሌሎች አውሮፓ ሀገሮች እየተጠቀመች ያለችው አመፃንና ናዚ መሰል ስልት ነው ሲሉ ከሰዋታል። የአውሮፓ ህብረት መሪዎች ባለፈው ረቡዕ አህጉሪቱን በመከፋፈል ላይ ያለውን የፍልሰተኞች ቀውስ አስመልክቶ ጉባኤ አካሂደዋል። የህብረቱ የውጭ ፖሊሲ ኃላፊ ፌዴሪካ ሞጌሪኒ ሚኒስትሮች በቀረበው ኮታ ላይ መነታረካቸውን አቁመው ተቀብሎ የማስተናገድ ተግባር እንዲጀምሩ አሳስበዋል።
የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ሰሞኑን ከጎበኟትና ሶስተኛውን የጸሎት ስነ ስርዓት ካካሄዱባት የኮሚኒስታዊቷ ደሴት ኩባ ዛሬ ወደ ዩናይት ስቴትስ አቅንተዋል። የእርቅናት ህዝቡን አምጡ፣ አንድ እናድርግ፣ የኩባን ምድር የእህት ወንድሞች መኖሪያ እናድርጋት ነው ያሉት አቡኑ።
Pienso que sí, pienso que nuestro pueblo, estas palabras de misericordia tienen que haber calado profundo en el corazón de todos los cubanos.
ለኩባውያን ለውጥ ይመጣል፣ የምህረት ቃላቸው ደርሷል ያሉት ደግሞ በትላንትና ዕለት የተካሄደውን የጸሎት ስነ ስርዓት የተካፈሉ አንዲት ምዕመን ናቸው። ለሶስት ቀናት የመንፈሳዊና ይፋ ጉብኝት አቡነ ፍራንሲስ ዛሬ ወዲህ ወደ ዩናይት ስቴትስ አቅንተዋል።
አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ግብጽ ባለፉት ሁለት ዓመታት በሲናይ ሰላጤ ያሉ ድብቅ የመሬት ውስጥ ለውስጥ ማስተላለፊያዎችን ለማጥፋት ባካሄደችው ዘመቻ ሚዛናዊ ያልሆነ እርምጃ ወስዳለች፣ ከ3000 በላይ ቤቶችን አፍርሳለች ሲል ሁማን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድን ዛሬ አስታውቋል። ሁማን ራይትስ ዋች አዲስ ባወጣው ሪፖርቱ የመኖሪያ የንግድና የማኅበረሰብ ሕንፃዎቹ አንዳንዴ እንዲፈርሱ የሚደረገው የማስጠንቀቂያ በቂ ጊዜ ሳይሰጥና ተመጣጣኝ ካሳ ሳይከፈል በመሆኑ ብዙ ሺህ ሰዎችን ቤተልሽ አድርጓል ብሏል። በመግለጫው መሠረት የግብፅ ባለሥልጣናት 700 ሄክታር የእርሻ መሬትም ያለ ክፍያ እንዲጠረግ አዘዋል። ሙስሊም ነውጠኞች ሕገ ወጡን የውስጥ ለውስጥ ድብቅ ማስተላለፊያ ቱቦዎች የሚጠቀሙትም ቁሳቁሶችን ከግብፅ ሲናይ ሰላጤ ወደ ጋዛ ሰርጥ ለማስተላለፍ ነው ስትል ካይሮ ትከሳለች።
የቻይናው ፕሬዚዳንት ቺ ዩፒንግ በዩናይት ስቴትስን የሚያደርጉትን ይፋ ጉብኝት ዛሬ ጀምረዋል። ፕሬዚዳንት ዩፒንግና ዛሬ ዋል ስትሪት ጆርናል ጋር ባደረጉ ቃለ ምልልስ የኢንተርኔት ደህንነትን ጉዳይ መንግስታቸው የሚመለከተው በልዩ አትኩሮት መሆኑን ገልጠዋል። የኢንተርኔት ላይ ጠላፊዎችና ወንጀለኞች የንግድ ምስጢሮችን የሚሰርቁ በሕግና በዓለም አቀፍ ስምምነቶች መሰረት እንደሚጠየቁ ፕሬዚዳንቱ ተናግረዋል። ዛሬ ማለዳ ላይ በወጣው ዋል ስትሪት ጆርናል ከጋዜጣው ላቀረበላቸው ጥያቄዎች በቺ በጽሁፍ በሰጡት ምላሽ ቻይና ራሷም የኢንተርኔት ጥበቃ ሰለባ መሆኗን ጥቃት ሰለባ መሆኗን አመልክተው የንግድና መረጃዎችን በመስረቅ ተግባራት ውስጥ የአገራቸው እጅ እንደሌለበት ነው ያመለከቱት። የቻይና መንግስት የንግድ ሚኒስትሮችን በመስረቅ አድራጎት በማንኛውም መልኩ አይሰማራም፣ የቻይና ኩባንያዎችም በእንዲህ አይነቱ አድራጎቶች ውስጥ እንዲገቡ ድጋፍ አይሰጥም ብለዋል ፕሬዚዳንቱ። በሌላ በኩል ግን የዩናይት ስቴትስ ብሔራዊ ጸጥታ አማካሪ ሱዛን ራይስ ትናንት ሰኞ ባደረጉ ንግግር በቻይናና በአሜሪካ መካከል ላሉ ግንኙነቶች እንቅፋት ሆነው የቆየው የቤጂንግ ወይም በቤጂንግ የሚደረገው የኢንተርኔት ስለላ መሆኑን ተናግረው እንዲህ አይነቱ አድራጎት መቆም አለበት ነው ያሉት። ይህንኑ የኢንተርኔት ወንጀልን አስመልክቶ ቻይና ከዩናይት ስቴትስ ጋር ያላትን ግንኙነት ለማጠናከር ዝግጁ መሆኗን ቺ ዩፒንግ በዛሬው ለዎል ስትሪት በሰጡት ምላሽ አስታውቀዋል።
በመጨረሻም በዓለም ዙሪያ የሚገኙ 11 ሚሊዮን መኪኖቹ የዩናይትድ ስቴትስን የአየር ብክለት መመርመሪያ መሳሪያዎች አጭበርብረው ማለፍ የሚያስችላቸው ሶፍትዌር የተገጠመላቸው ናቸው ሲል የጀርመኑ መኪና አምራች ፎክስቫገን አስታወቀ። ፎክስቫገን ዛሬ ይህን መግለጫ ሲያወጣ የደንበኞቼን አመኔታ ለመመለስ ተስፋ በማድረግ ሶፍትዌሩን ለመቀየርና ሌሎች ወጪዎች 7.3 ቢሊዮን ዶላር አስቀምጫለሁ ብሏል። ጀርመን የዩናይትድ ስቴትስን የአየር ብክለት መመርመሪያ መሳሪያዎች ማጭበርብሯን ካመነች በኋላ የፈረንሳይ የገንዘብ ሚኒስትር ሚሼል ሳፒን ጉዳዩ በመላ አውሮፓ ምርመራ ሊካሄድበት ይገባል ሲሉ ጥሪ አስተላልፈዋል። ደቡብ ኮሪያም ወደ ሀገሯ የገቡ ፎክስቫገን መኪኖች በሙሉ አስመረምራለሁ ብላለች። ቅሌቱ ይፋ ከሆነ በኋላም ሶል የሚገኙ የኩባንያውን ተጠሪዎች ጠርታ አነጋግራለች። አድማጮች፣ ለሰዓቱ ያለን ዜና እዚህ ላይ ያበቃል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ፕሮግራም ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ነን። አድማጮች ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማለን።
ኢትዮጵያን ቦምብ እንዲያደርጉ እንዲያተራምሱ የሽብር ስራ ለመስራት ያደራጃቸው ቡድኖች አሉ። ይህን ሁሉ እያደረገ ነው ያለው። ስለዚህ የእኛ ነገር ምንድን ነው? አትሞክር። ከሞከርክ ግን ለአንዴና ለመጨረሻ ጊዜ የማያዳግም ስራ ሰርተን እንወጣለን።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሰሞኑን ለኤርትራ መንግስትና ኤርትራ ውስጥ ለሚንቀሳቀሱ የኢትዮጵያ ተቃዋሚዎች የሰጡት ማስጠንቀቂያ ነው።
የተለመደ ፉከራ ነው። ከዚህ በፊትም የጠቅላይ ሚኒስትር ኃይለማርያም ደሳለኝ አለቃ የነበረው መለስ ዜናዊም እንደዚሁ ሲፎክር ነበር። ሌሎቹም እንዲሁ የተለመደ ነው። ኃይለማርያም ደሳለኝ ግን እንደ ሌሎቹ አካባቢ እንዳሉት የወያኔ ቱባዎች አሁንም ያልገባቸው የኢትዮጵያ ሕዝብ ከሚገኝበት አስከፊ እውነታ ጋር የተጣሉ መሆኑን ነው የሚያስመሰክሩት።
እኚህኛው ደግሞ አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊ የንቅናቄው ምክር ቤት አባል ናቸው። ጠቅላይ ሚኒስትሩ ማስጠንቀቂያና ሌሎች ተያያዥ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ወደ ኋላ ላይ ሙሉ ዝግጅቱን እናቀርባለን። አድማጮች፣ አሁን የዕለቱን አብይ ርዕስ
የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው መጨመሩን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት አስታውቋል። መንግስትም የለጋሾችን እርዳታ እንደሚፈልግ ይፋ አድርጓል። ሁኔታውን ለመገምገም የቅኝት ቡድኖች መቋቋማቸውም ተገልጿል። መለስካቸው አማሃ ተከታዩ ልኮልናል።
ባለፈው ሐምሌ ወር የተጠናቀቀው ግምገማ ነሐሴ 12 ቀን 2007 ዓ.ም ይፋ ሲደረግ ተገምቶ የነበረው የዕለት ምግብ እርዳታ ፈላጊ ኢትዮጵያውያን ቁጥር ቀላል በማይባል መጠን መጨመሩን በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ኦቻ ያወጣው መግለጫ አስታወቀ። በዚህ ወቅት በነበረው ግምገማ መሠረት የምግብ እርዳታው ያስፈልጋቸዋል የተባሉት ሰዎች ቁጥር 4.5 ሚሊዮን የነበረ ቢሆንም ቢያንስ ከነሐሴ አጋማሽ ጀምሮ 400,000 ተጨማሪ ዜጎች ጊዜያዊ የእርዳታ እህል ሲሰጣቸው መቆየቱን ይኸው መግለጫ ያስረዳል። ይህ ጊዜያዊ እርዳታ የተሰጠባቸው የሀገሪቱ ክፍሎችም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ ክልሎችና በድሬዳዋ እንደሆነ መግለጫው ዘርዝሯል። በኢትዮጵያ የሰብአዊ ሁኔታዎች መበላሽ የተጀመሩት ቀደም ሲል ይጠበቅ የነበረው የበልግ ወቅት ዝናብ አለመዝነቡን ተከትሎ የክረምት ዝናብም መዘግየቱና በበቂ ሁኔታም ባለመዝነቡ ነው ሲል ይኸው መግለጫ የችግሩን መንስኤ ያለውን ይጠቁማል። በዚህ ምክንያት የውሃ ምንጮች በበቂ ሁኔታ አልጎለበቱም። ለግቶች የሚሆነው ሳርም በጥሩ ሁኔታ አልበቀለም። አብዛኞቹ የበልግ አብቃይ አርሶ አደሮች በዝናብ እጦት ምክንያት ማሳዎቻቸው ጦም አድረዋል። የተዘሩ ማሳዎችም በእርጥበት እጥረት ምክንያት የበቀለው ቡቃያ ጠውልጓል ወይንም ደርቋል ሲል መግለጫው አብራርቷል። የአየር ሁኔታ ትንበያዎች እንደሚያሳዩት ከሆነ ከአፋር፣ ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ቤንች ማጂ፣ ሰገንና የደቡብ ኦሞ ዞኖች እንዲሁም በሶማሌ ክልል በፈፈንና ሲቲ ዞኖች በስተቀር በነሐሴ ወር በሀገሪቱ አብዛኛዎቹ ክፍሎች ዝናቡ የተሻለ ነበረ ብሏል። መግለጫው አክሎም የተባለውን የሰብአዊ ሁኔታ በትክክል ለመገምገም በመንግስት የሚመራ ፈጣን ቅኝት ተጀምሯል ብሏል። የመንግስት አደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ መስከረም 5 ቀን 2008 ዓ.ም ምረት ይህን ፈጣን ቅኝት ለማካሄድ ስብሰባ ጠርቶ እንደነበር ያስታወሰው ይኸው የኦቻ መግለጫ ከመንግስት፣ ከተባበሩት መንግስታት ድርጅት አካላትና መንግስታዊ ካልሆኑ ድርጅቶች የተውጣጡ 11 ፈጣን ቅኝት ቡድኖች ተቋቁመው የችግሩን ልክ ለማወቅ ለአንድ ሳምንት ያህል በመላ ሀገሪቱ ተሰማርተው ሲሰሩ እንደቆዩ መግለጫው አመልክቷል። በቅኝቱ የተካተቱ የሀገሪቱ ክፍሎችም የአፋር ክልል 1፣ 2 እና 3 ዞኖች፣ የአማራ ክልል ምስራቅ ጎጃም፣ ሰሜን ጎንደር፣ ዋግ ህምራ፣ ሰሜን ወሎ፣ ደቡብ ወሎ፣ የኦሮሚያና የሰሜን ሸዋ ዞኖች፣ የኦሮሚያ ክልል አርሲ፣ ምዕራብ አርሲ፣ ባሌ፣ ምስራቅና ምዕራብ ሐረርጌ፣ ድሬዳዋ እና ሐረሪ፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ጋሞጎፋ፣ ጌዲዮ፣ ጉራጌ፣ ኬቲ፣ ሲዳማ፣ ስልጢና ወላይታ ዞኖች፣ የሶማሌ ክልል ፈፋን፣ ሊበንና ሲቲ ዞኖች፣ የትግራይ ክልል ደቡብና ደቡብ ምስራቅ ዞኖች መሆናቸው ታውቋል። በአውሮፓውያን ዘመን አቆጣጠር በ2015 ለቀሩት ወራት ለተለያዩ ምግብ ነክና ምግብ ነክ ላልሆኑ እርዳታዎች ለ4.5 ሚሊዮን ተረጂዎች ብቻ 151 ሚሊዮን የአሜሪካ ዶላር እንደሚያስፈልግም የኦቻ መግለጫ ያሳያል። የፈጣን ቃኝ ቡድኖች የግምገማ ውጤት ይህን ፍላጎት በአያሌው ጨምሮ እንደሚያሳይ ይጠበቃል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ትናንት በሰጡት ጋዜጣዊ መግለጫም መንግስት ያሉት የልማት እቅዶች እንዳይደናቀፉ የለጋሾች ገዛ መንግስት እንደሚጠብቅ ጠቁመዋል።
በወቅቱ የበሊኖ ምክንያት ተጽዕኖ አርፎባቸዋል ተብለው ተገምተው የነበሩት የህብረተሰብ ቁጥር ጨምሯል። በዚያን ወቅት 2.9 ሚሊዮን አካባቢ ይሆናል ነበር የተባለው። አሁን ከ4.5 ሚሊዮን በላይ ህዝብ ሆኗል። ቁጥሩ ትንሽ በነበረበት ሰዓት መቋቋም የሚቻልበት እንዳለ ይታወቃል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል የነበረን ገንዘብ ወደዚህ የማዞር እንገደዳለን ማለት ነው። ይሄ እንዳይሆን የትም ቦታ ላይ እንደሚደረገው ድንገተኛ ሁኔታ በሚያጋጥምበት ሰዓት ላይ ያ መንግስት የልማት ገንዘቡን አዞሮ ማንቀሳቀስና መታደግ የሚችል ቢሆንም የተጀመረ ልማት እንዳይስተጓጎል የተለያዩ አጋሮች ድጋፋቸውን ይለግሳሉ፣ አጋርነታቸውን ይገልጻሉ። ከዚሁ ጋር በተያያዘም የሚፈለገው ገንዘብ ቁጥሩም መጠኑ በጣም እየጨመረ ከመሆኑ ጋር ተያይዞ ይህን ለማዳረስ የሚካሄደው ኦፕሬሽንም በዛው ልክ የሚሰፋ ከመሆኑ ጋር ተያይዞ መተጋገዝ እንደሚያስፈልግ ተገልጿል። በመንግስትም በለጋሽ ድርጅቶች ተወካዮችም በኩል ይሄ ውጤቱ እስካሁን አመርቂ አይደለም፣ ከዚህ በላይ መጠናከር እንዳለበት የሚያሳዩ ምልክቶች አሉ። መንግስት ግን የጀመረውን እየቀጠለ ያለበት ሁኔታ እንዳለ ይታወቃል ማለት ነው።
መንግስት ቅድሚያ በመስጠት ያለውን ሰብአዊ ሁኔታ ለመቋቋም የሚያስችል አቅም ቢኖረውም ይህንን ለማድረግ ለተለያዩ የልማት እቅዶች ከመደበው በጀት መቀነስ እንደሚገደድ ተናግረዋል። እስከ ዛሬ ከለጋሾች የተገኘው እገዛ ካለው ክፍተት አኳያ በቂ እንዳልሆነም አቶ ሬድዋን ተናግረዋል። ከብሔራዊ ሜትሮሎጂ ኤጀንሲ የቀረበውን መረጃ መሰረት በማድረግና ከተመሳሳይ የኤልኒኞ ክስተት ዓመታት ጋር በማነጻጸር የተደረሰበት ትንበያ እንደ አውሮፓውያን ዘመን አቆጣጠር በ2016 የመጀመሪያ 3 ወራት መደረግ ያለባቸውን ዝግጅቶችን ያሳያል። በዚህ ሰነድ ማስጠንቀቂያ መሰረት አስፈላጊ ዝግጅቶችን ከወዲሁ ለማጠናቀቅ የሚጠበቀው ገንዘብ እስከ ህዳር ወር ድረስ በእጅ መግባት እንዳለበት የኦቻ መግለጫ ያሳስባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ወደ ጎረቤት ኬንያ ይወስደናል ተከታዩ የመጽሔት ርዕስ። የሶማሊያው ጽንፈኛ ቡድን አልሻባብ ሚሊሻዎች ከሁለት ዓመታት በፊት በናይሮቢ በሚገኘው ዌስት ጌት የገበያ ማዕከል ላይ በከፈቱት ጥቃት የ67 ሰዎችን ሕይወት መቅጠፋቸው ይታወሳል። ከጥቃቱ የተረፉት በርካቶች ታዲያ ጥቃቱ በደረሰበት ወቅት ያሳለፉትን አስከፊ አጋጣሚ ያሳደረባቸውን ስሜት አልፈው ወደፊት መራመድ እንዳልቻሉ ዘገባችን ራውል ኦምቡር ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳዬ ዝርዝሩን ይዛለች።
የአልሸባብ አማጽያን ከሁለት ዓመታት በፊት በትላንቱ ዕለት በናይሮቢ ዌስት ጌት የገበያ ማዕከል ነበር ወረራውን ያካሄዱት። የኬንያ ወታደሮች የገበያ ማዕከሉን ከተቆጣጠሩት አማጽያን ጋር ለሶስት ቀናት ያህል ተኩስ ሲለዋወጡ ከሞት የተረፉት ሰዎች በገበያው አዳራሽ ውስጥ በተለያዩ ቦታዎች ተደብቀው እንዳሳለፉት ይታወሳል። ተሬሲያ ስምቧ ያኔ በገበያው አዳራሽ ውስጥ ነበረች። የሱቅ መደብሯን እዛው መልሳ የከፈተችው ከአንድ ዓመት በፊት ነው። እዛው የተፈጸመውን ጥቃት ልትረሳ እንደማትችል ገልጻለች።
ጃቱ ዋስቲያን አልፋኛ ሚስቴክ ዋካሲማማ ኳንጋሊያ ውዮ ጃማ ውዩ ሙዩሲ።
አንዳንድ ሴቶች አንድ ሱቅ ላይ ቆመው ከአሸባሪዎቹ አንዱን ትክ ብለው በማየት ስህተት ሰርተዋል። ከእነሱም አንዷ ሲተኮስባት በአይኔ አየሁ ስትል ስምቦያ ገልጻለች። ያገኙትን ሁሉ ነበር የሚጨርሱት። ነጭ ትሁን ህንድ ወይም ሌላ ዘር ሳይለዩ ሁሉም ላይ ነበር የሚተኩሱት ስትል የሱቅ ባለቤት የሆነችው ስምቦያ ገልጻለች። ካኒኒ ደግሞ ያንን ጥቃት መርሳት ፈጽሞ እንደማይቻል አስረድታለች። ብዙ ኬንያውያን እንደሚያደርጉት ሁሉ ያኔ ስለተፈጸመው ጥቃት ለማገናዘብ እየሞከረች ነው። ከቶክሱ ጋር የሚመሳሰል ድምፅ ሰማ መልሶ ወደ ወስትጌት ስለሚወስደኝ ያስፈራኛል ትላለች። የሞተር ብስክሌት ድምፅ ያስደነግጠኛል፣ ሆኖም ሞት የሌለበት ቦታ የለምና እግዚአብሔር ይጠብቀናል ብላለች። የኬንያ ምክር ቤት ስለ ጥቃቱ ያካሄደው ምርመራ ጥቃቱ ከመፈጸሙ አንድ ዓመት በፊት የገበያው አዳራሽ ኢላማ መደረጉን የሚገልጽ ማስጠንቀቂያ ለመንግስት ደርሶ እንደነበር አመላክቷል። ጥቃቱ በተፈጸመበት ወቅትም የኬንያ የጸጥታ ኃይሎች ምላሽ በሚገባ የተቀነባበረ እንዳልነበረ ጠቁሟል። አልሸባብ ከዌስትጌት በኋላም ኬንያ ላይ ተከታታይ ጥቃቶች አካሂዷል። ባለፈው ሚያዝያ ወር በጋሪሳ ዩኒቨርሲቲ ላይ በከፈተው ጥቃት 148 ሰዎች አልቀዋል። የዌስትጌት ዘበኛ ቻርልስ ኒያንጋራ የገበያው ማዕከል እንደገና ከተከፈተ ወዲህ በገበያው አዳራሽና በአካባቢው የጸጥታ ጥበቃ እንደተጠናከረ ገልጿል። በአሁኑ ወቅት በዌስትጌት አዳራሽ ሰዎችን ለማጥናት እንደሚሞከር፣ ደህና ሰዎች የሆኑ አሸባሪዎች መሆናቸውን ለመለየት ጥረት እንደሚደረግ ዘበኛው ኒያንጋራ ገልጿል። በአሁኑ ወቅት በገበያው ማዕከል ውስጥ በየቦታው የጸጥታ ጠባቂዎች ስላሉ አያስፈራም ሲልም አክሎበታል። ካኒኒም ከዘበኛው አባባል ጋር ትስማማለች። በአሁኑ ወቅት ዌስትጌት ውስጥ ያለው የጸጥታ ጥበቃ ጥብቅ ከመሆኑ የተነሳ ሰዎች እዛ መግባት ያስፈራቸዋል ብላለች። በገበያው አዳራሽ በር ላይ የያዝከው ነገር ሁሉ በሚገባ ይፈተሻል። ኬንያውያን ደግሞ እንዲህ አይነት ነገር አልለመዱም። ሆኖም ቢያንስ ደህንነት ይጠበቃል ስትል ካኒኒ አስገንዝባለች።
ወደ ተከታዩ የመጽሔት ርዕስ እንሻገር። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የቻይናውን አቻቸውን ቺ ዩፒንግን በቤተ መንግስታቸው ተቀብለው ያስተናግዳሉ። የቻይናው ፕሬዚዳንት የአሜሪካ ጉብኝታቸውን እያደረጉ ያሉት በሁለቱ አገሮች መካከል ስፋት ባላቸው አካባቢዎች የግንኙነቶች ውጥረት ባየሉበት ሁኔታ ነው። እነዚህ የስጋት ነጥቦች ከኢንተርኔት ደህንነት እስከ ቻይና ባህር መፋጠጥ የተዘረጉ ናቸው። የአሜሪካ ድምፅ ሪፖርተር የአሩ ፓንዴ ዘገባ የቻይናው ፕሬዚዳንት አሜሪካን ለምን በእንዲህ አይነቱ የውጥረት ጊዜና ሁኔታ ውስጥ እንደሚጎበኙ ይቃኛል። ሰለሞን አባተ ያቀርበዋል።
ለመሆኑ ሲጀመርስ በሁለቱ መካከል ንግግር መኖር ነበረበት? ይህ በአሜሪካ መንግሥት ላይ የኢንተርኔት ወረራ ከተፈጸመና ቁጥራቸው በሚሊዮኖች የሚቆጠር አሜሪካውያን መረጃዎች ከተዘረፉ በኋላ አንዳንዶች የሚያነሱት ጥያቄ ነው። ይህ ቻይና በተለያዩ አጋጣሚዎች የምትወቀስበት ጥቃት የ21 ሚሊዮን አሜሪካውያንን መረጃ የሚመለከት ነው።
Your government or its proxies engaging directly in industrial espionage and stealing trade secrets.
መንግሥታችሁ ወይም ቅርንጫፎቹ በኢንዱስትሪ ስለላና የንግድ ምስጢሮችን በመስረቅ የባለቤትነት መረጃዎችን በመዝረፍ አድራጎቶች ላይ ተሰማርተዋል። ይህንን እኛ የምናየው እንደ መራራ አድራጎት ነው። እናም መቆም አለበት።
ፕሬዚደንት ባራክ ኦባማ ይህንን ያሉት በቅርቡ በተካሄደ አንድ ውይይት ላይ ነው። የፊታችን አርብ ዋይት ሃውስ ውስጥ የሚካሄደው የሁለቱ ሀገሮች መሪዎች ውይይት በአትኩሮት ከሚመለከታቸው ጉዳዮች መካከል ይህ ቻይና እያሳየችው ነው የተባለ የኢንተርኔት ላይ ባህሪዋ ትልቁ እንደሚሆን ፕሬዚደንት ባራክ ኦባማ ለአሜሪካውያኑ ነጋዴዎች ነግረዋቸዋል። ይህ የኢንተርኔት ደህንነት ጉዳይ ለነገሩ ፕሬዚደንት ኦባማና ቺ ጂንፒንግ የዛሬ 2 ዓመት በሰኔ 2005 ዓመተ ምህረት ማለት ነው ካሊፎርኒያ ውስጥ ተገናኝተው የነበሩ ጊዜም እንዲሁ በአጽንኦት የተነጋገሩበት ጉዳይ ነበር።
The United States is getting incrementally pushed to its bottom line, really.
ዩናይትድ ስቴትስ በጉዳዩ መሠረት ላይ ከጊዜ ወደ ጊዜ እየተጠናከረ በመጣ ሁኔታ ግፊት እያሳደረች ነው። በእነዚህ ጉዳዮች ላይ አንዳች እርምጃ ማሳየት ይገባናል። ካለበለዚያ እኛ ምን እንደምንፈልግ ይበልጥ ሊገቡ በሚችሉ ቃላት መልሰን መናገር ይገባናል።
የጆንስ ሃፕኪንስ ዩኒቨርሲቲ የቻይና ጥናቶች ዳይሬክተር ዴቪድ ላምፕተን ናቸው። በግንኙነቶቻችን ይበልጥ ውጤታማ መሆን ይገባናል ይላሉ። የኦባማ አስተዳደር አስቧቸው የነበሩ የምጣኔ ሀብት ማዕቀብን የመሳሰሉ እርምጃዎችን ከዚህ ሳምንቱ የፕሬዚደንት ቺ ጂንፒንግ ጉብኝት ቀደም ሲል ለመያዝ ወይም ለማቆየት ወስኗል። ሌላው የውጥረት ነጥብና ዩናይትድ ስቴትስ ጠበቅ ብላ እንድትነጋገርበት አንዳንዶች የሚፈልጉት ደግሞ የደቡብ ቻይና ባህር መፋጠጥ ጉዳይ ነው። በዚያ ቪየትናም፣ ማሌዥያ፣ ታይዋን፣ ፊሊፒንስ የኔ ነው የኔ ነው እያሉ በሚራኮቱበት አካባቢ ቻይና ሰው ሰራሽ ደሴቶችን ፈጥራለች ሲሉ የሚወነጅሏት አሉ።
There's going to be a new normal. There can be a new normal in which we put down markers.
ነገሩ የተለመደና አሁን የተፈጠረው ትክክለኛ ነገር እየሆነ ነው። እናም ምልክቶቻችንን አስቀምጠን አዳዲስ የባህር ላይ ቀዘፋ መብቶቻችንን እንደገና የምናስቀምጥበት አዲስ ልማዳዊ ሁኔታ ሊሆን ይችላል። ይህ ደግሞ የቻይናን ፍላጎቶች ተስማምቶ መቀጠል ማለት ነው። የባህር ላይ እንቅስቃሴ ነጻነታችንን ለማስከበር የምናደርገውን ጥረት ባጓተትን ቁጥር ልናስከብረው የምንችልበት ሁኔታም አዳጋች ይሆናል።
እንዲህ አይነቶቹ የባህር ኃይል እንቅስቃሴዎች ከቻይና ጋር ለመለያየት የሚፈጠሩ ጭቅጭቆችን አስመልክቶ ግልጽ መልእክት ያስተላልፋል ይላሉ የዊልሰን ማዕከሉ ሮበርት ዳሌ።
I think that engagement remains extremely important and has to be the cornerstone of the relationship.
መነጋገር እጅግ ጠቃሚና የግንኙነቶች ሁሉ የመሰረት ድንጋይ ሊሆን ይገባል። ቻይናን የምናገልበት ወይም የምንዘጋበት አማራጭ የለንም።
ኦባማ የቻይናውን መሪ መንግስታዊ ወይም ይፋዊ ጉብኝት መሰረዝ አለባቸው ከሚሉ ወገኖች ጋር ዳሊም ላምተንም አይስማሙም። አለመነጋገር እኮ የጦርነትን መንገድ መጥረግ ነው ይላሉ።
The cost of escalating conflict is enormous and
የግጭቶች ዋጋ በጣም ውድ ነው። ዩናይትድ ስቴትስ በብዙ የዓለም አካባቢዎች ግጭቶች ውስጥ ገብታለች። ከቀሪው 20 ከመቶ የዓለም ክፍል ጋር ግጭት ውስጥ መግባት የምትሻም አይመስለኝም።
የቻይና ህዝብ የዓለም 1/5 ወይም 20 ከመቶ መሆኑ ነው። ኦባማ ውጥረቱን ለማርገብ እየሻቱም ቢሆን ስጋቶቻቸውን ግን ከመግለጽ ወደ ኋላ እንደማይሉ ተንታኞች እየተናገሩ ነው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የመጀመሪያውን ክፍል አጋማሽ ስርጭታችንን አገባደናል። ወደ ሁለተኛው ክፍል ስርጭት ልንሸጋገር ነው። የስቱዲዮ ሰዓታችን ታዲያ ከምሽቱ 3:29 ያመለክታል። በርከት ያሉ ቅንብሮች በሁለተኛው አጋማሽ ይዘናል። አሁን ርዕሰ ወሬዎቹን ባጫጭሩ እናሰማችሁ።
የአውሮፓ ህብረት አገር አስተዳደር ሚኒስትሮች ዛሬ በብራስልስ ተሰብስበው 120,000 ፍልሰተኞችን በ28 አባል ሀገሮች መካከል ለማከፋፈል በቀረበው አጨቃጫቂ እቅድ ላይ ይወያያሉ። ሚኒስትሮቹ ከነገው የመሪዎች ጉባኤ በፊት ከአንድ ስምምነት ላይ ለመድረስም ተስፋ ያደርጋሉ። ስብሰባው የሚደረገው የአውሮፓ ፓርላማ የኮታውን እቅድ ባለፈው ሳምንት ማጽደቁን ተከትሎ ነው። አንዳንድ የምስራቅ አውሮፓ ሀገሮች ግን በእቅዱ መሠረት እንደማይሄዱ አስታውቀዋል። ግብጽ ባለፉት 2 አመታት በሲናይ ሰላጤ ያሉ ድብቅ የመሬት ውስጥ ለውስጥ ማስተላለፊያዎችን ለማጥፋት ባካሄደችው ዘመቻ ሚዛናዊ ያልሆነ እርምጃ ወስዳለች፣ ከ3000 በላይ ቤቶችን አፍርሳለች ሲል ሂዩማን ራይትስ ዋች የተባለው ዓለም አቀፉ የሰብአዊ መብቶች ተከራካሪ ቡድን ዛሬ አስታውቋል። ሙስሊም ነውጠኞች ህገወጡን የውስጥ ለውስጥ ድብቅ ማስተላለፊያ ቱቦች የሚጠቀሙትም ቁሳቁሶችን ከግብጽ ሲናይ ሰላጤ ወደ ጋዛ ሰርጥ ለማስተላለፍ ነው ስትል ካይሮ ከሳለች። በዓለም ዙሪያ የሚገኙ 11 ሚሊዮን መኪኖቹ የዩናይትድ ስቴትስን የአየር ብክለት መመርመሪያ መሳሪያዎች አጭበርብረው ማለፍ የሚያስችላቸው ሶፍትዌር የተገጠመላቸው ናቸው ሲል የጀርመኑ መኪና አምራች ፎክስቫገን አስታውቋል። ፎክስቫገን ዛሬ ይህን መግለጫ ሲያወጣ የደንበኞቹን አመኔታ ለመመለስ ተስፋ በማድረግ ሶፍትዌሩን ለመቀየርና ሌሎች ወጪዎች 7.3 ቢሊዮን ዶላር አስቀምጫለሁ ብሏል። ዜናዎቹ እነዚሁ ናቸው።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የሁለተኛውን አጋማሽ በቀደመው የሰዓቱ ርዕሰ ወሬ ጀምረናል። አሁን ወደ ቀዳሚው ቅንብር ነው የምንሸጋገረው። ውይይት
በቅርቡ የትግራይ ህዝብ ዴሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም የተወሰኑ ታጣቂዎችን ይዘው ወደ ኢትዮጵያ መግባታቸው ይታወቃል። አቶ ሞላ ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሠረተውን አገር አድን ንቅናቄ በመተውና ከአንድ ዓመት በላይ ከኢትዮጵያ መንግሥት ጋር ይሰሩ እንደነበር ገልጸው እንደተመለሱም ይታወቃል። በዛሬው ዕለት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኤርትራ ውስጥ የሚገኙ ተቃዋሚ ድርጅቶችንና የኤርትራን መንግሥት ያስጠነቀቁበትን መግለጫ አግኝተናል። በዚህና ከአቶ ሞላ አስገዶም ጋር ስለነበረው ግንኙነት መልስ እንዲሰጡን በቅርቡ ከአስመራ የተመለሱትን አቶ ናምን ዘለቀን አነጋግረናል። አቶ ናምን የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል ናቸው። ትዝታ በላቸው ነች ያነጋገረቻቸው።
አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል፣ ስለ ትብብሮ በቅድሚያ አመሰግናለሁ።
እኔም በጣም አመሰግናለሁ የአሜሪካ ድምጽ ሬዲዮ ለሰጠኝ እድል። ራሴና በንቅናቄው ስም ምስጋና ላቀርብ እወዳለሁ።
እሺ፣ እንግዲህ ወዲህ ወደ ዩናይትድ ስቴትስ ከኤርትራ ከጥቂት ቀናት በፊት እንደተመለሱ ነው የተረዳ ነው። እስቲ በቅድሚያ ኤርትራ ውስጥ ስላለው የድርጅታችሁ እንቅስቃሴና ሁኔታ ይግለጹልኝ።
በጣም አመሰግናለሁ። እንግዲህ ኤርትራ ውስጥ ያለው የድርጅታችን ሁኔታ በጣም አመርቂ ነው። በተለይ ከቅርብ ጊዜ ወዲህ እንደተከታተላችሁት የዛሬ 6 ወር የውህደት በኢትዮጵያ አንድነት አርበኞች ግንባርና በግንቦት ሰባት መካከል ውህደት ተካሂዶ ያ ውህደት ከተደረገም በኋላ ከፍተኛ የሆነ የፖለቲካም የድርጅታዊም የአቅም ግንባታ ሲሰራ ነበር። ከዛም በኋላ እንግዲህ እንደምታውቁት ሊቀመንበሩና በርካታ አመራሮች ወደ ኤርትራ ወርደው ድርጅቱን በአሁኑ ወቅት በመምራት ላይ ይገኛሉ። ከዛም በኋላ ደግሞ የተመሰረተው ሀገር አድን ጥምረት የኢትዮጵያን ሕዝብ ትግል ወደ አንድ ሌላ ወሳኝ ምዕራፍ አሸጋግረውታል። ትልቅ የሆነ እመርታ በዚህ ትግል ውስጥ ተደርጓል የሚል ነው የኛ ግምትና እምነት።
እንግዲህ እርስዎም እንደሚያውቁት አቶ ናምን፣ በቅርቡ የተመሰረተው የአገር አድን ጥምረት ወይንም ንቅናቄ ምክትል ሊቀመንበሩ የነበሩት አቶ ሞላ አስገዶም ተዋጊዎችን አስከትለው ወደ ኢትዮጵያ መመለሳቸው ይታወቃል። የተከተላቸው ተዋጊ ቁጥር አወዛጋቢ ነው። እርሳቸው ያሉት የኢትዮጵያ መንግስት የደህንነት መግለጫም ያለው ወደ 800 የሚሆኑ ተዋጊዎች እሳቸውን ተከትለው ወጥተዋል። በሌላ በኩል ደግሞ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ከመቶ ያነሰ ነው ብለዋል። እስቲ በቅድሚያ ከአቶ ሞላ አስገዶም ጋራ የነበረውን ግንኙነት ይግለጹልኝ።
እንግዲህ ከሞላ አስገዶም ጋራ የደሚት ሊቀመንበር ነው አሁን ሳይሆን ቀደም ብሎ ይህን ትግል ሰፊ መሰረት እንዲኖረው የኢትዮጵያ ህዝብ ትግል ለማስተባበር የሚያስችል የድርጅቶች የጋራ ግንባር ወይም ጥምረት እንዲመሰረት ድርድሮችና ንግግሮች የተጀመሩት ከአመታት በፊት ነው፣ ሁለት ሶስት አመት በላይ ነው። እና ከሱ ጋር የነበረው በየጊዜው ግንኙነት ጠንካራ ግንኙነት ነበር። ከሱ ጋር ብቻ ሳይሆን ከምክትል ሊቀመንበሩም ከሌሎቹም የደሚት ስራ አስፈጻሚዎች ጋር በየጊዜው የተደረጉ ንግግሮችና ድርድሮች ነበሩ። ይሄ ትግል በተናጠል ሳይሆን በጋራ የኢትዮጵያን ሕዝብ ለዲሞክራሲ፣ ለነጻነቱ፣ ለመብቱ ያለው ፍላጎት የሚመጥን አንድ ሰፊ የትግል መድረክ መመስረት እንዳለበት በየጊዜው ንግግሮች ተደርገው ድርድሮች ተደርገው ያው እንደሚታወቀው በተለይ የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ወደ ኤርትራ ከወረደ በኋላ ሌሎችም አመራሮች አገር አድን ጥምረቱ ተመስርቷል። እንግዲህ ባልጠበቅነው ሁኔታ ደሚት መግለጫም የምክትል ሊቀመንበሩም እንዳረጋገጡት ሌላ ድብቅ አጀንዳ እና ሌላ ዓላማ ይዞ ሲንቀሳቀስ የነበረ ከጥቂት ጊዜያት ወዲህ በመሆኑ አፈንግጦ ኮብልሎ ወደ ጠላት ጎራ ገብቷል።
እሳቸው ወደ አዲስ አበባ ከተመለሱ በኋላ አቶ ሞላ አስገዶም ማለቴ ነው በሰጡት ጋዜጣዊ መግለጫ እንደውም የሰራዊቱ የትህደን እንደነበረ ሰፊው እና የፕሬዝዳንት ኢሳያስ አፈወርቂ ዓላማ ፕሮፌሰር ብርሃኑ ነጋን መሪ አድርጎ ፕሮፌሰር ብርሃኑ ነጋ ወደዚህ ወደ ዳያስፖራ ገንዘብ የሚለምኑበት እንዲሆን ነው ያደረጉት ነው የሚሉት። እና በሌላ መረጃ ደግሞ እንዳገኘ ነው የተባበሩት መንግስታት ድርጅትም የትህደን ሰራዊት እስከ 20,000 ይደርስ እንደነበረ የገለጸበት ሁኔታ አለና እዛ ላይ ምን አስተያየት አለዎት? ወይንም እንደውም የእሳቸውን ቃል ላሰማዎት ጋዜጣዊ መግለጫ?
ሰምቼዋለሁ። እርስ በርሱ የሚፋለት አነስሽም ትዝታ እሱ እኮ የሚያነበው ያው በ70% ደረጃ ጨርሰው እንጂ ጉዳዩን ደረጃ እያለ የወያኔ ደህንነቶች የሰጡትንና ኢትዮጵያን ሕዝብ አንገት ለማስደፋት ያልሆነውን ሆነ የሆነውን አልሆነም በማለት ዝም ብሎ ደካማ የሆነ በጣም የወረደ አስተያየት ነው ሲሰጥ የነበረው። በደምብ ተከታትየዋለሁ። በአንድ በኩል አሁን አንቺ እንዳልሽው 20,000 የደሚት ሰራዊት ካለ በዩኤንም እንደተጠቀሰው ሞላ እኮ ያለው ምንም ሰራዊት የለም ይዤው መጥቻለሁ ሁሉንም ነው ያለው አይደለም እንዴ? እንደገና ራሱ በወያኔ ደህንነትም በራሱ በሞላም 800 ተባለ። እንግዲህ አንቺ እራስሽ ካልሽው እና እነሱ ያሉትን ደግሞ ይኸው እርስ በርሱ ይፋለታል አይደለም እንዴ? ስለዚህ ይሄ የማጭበርበር እና የተለመደ የወያኔ ደህንነቶች ያው ጽፎ የሰጡትን እሱ ባለ የተባለውን ያለው እንጂ ያውቀዋል፣ ልቡ ያውቀዋል፣ እውነታውን ያውቀዋል። በእርግጥም ደሚት ከሌሎቹ የኢትዮጵያ ኃይሎች በተሻለ ቁጥር አሁንም የምትዩ ከዛም በላይ ከዛም በታች ሊሆን ይችላል በርካታ ሰራዊት ያለው የደሚት ነው። ያ የሆነበት ምክንያት ደግሞ የራሱ ዛካ ያለው ከጂኦግራፊያዊ እንትን ጋር የተያያዘ ከትግራይ አዋሳኝ መሬት ላይ ሆነው በርካታ ቦታዎች የማሰልጠኛም የጦር ሰፈርም ነበሯቸው። ወደ ትግራይም እየገቡ እንቅስቃሴ ያደረጉ እንደነበረ ራሱ ወያኔ አድሚት ያደረገው ነው። ሶ የቁጥሩ ነገር ይሄ ነው አይደለም ብዬ አሁን እዚህ ላይ መናገር አልፈልግም። ሌላው ግን ያልሽውን ነገር አድሬስ ላድርግ። ሞላ ወይ ፕሮፌሰር ብርሃኑ መሪ ሆኖ ለመነገድ ነው ገንዘብ ለመሰብሰብ ነው ያለው በጣም የሚያሳፍር ነው። ምክንያቱም ፕሮፌሰር ብርሃኑ መነገድ ከፈለገ እኮ ቤተሰቡም እሱም ሚሊዮነሮች ናቸው። እንደ አንዳንድ ህሊና ቢሶች ከወያኔ ጋር እየነገደ የበለጠ ሚሊዮነር መሆን የሚችል ሰው ነው። እሱ የ200,000 ዶላር በአመት ደሞዝ እና ጥቅማ ጥቅም ያለውን ቤቴን፣ ንብረቴን፣ ገንዘቤን፣ ልጆቼን፣ ሚስቴን ሳይን ለኢትዮጵያ ህዝብ ነጻነትና መብት ራሱን መስዋዕት አድርጎ እዛ ወደ ምድር የወረደ ነው። ሞላ ሰምተሸዋል። እኔ የገበሬ ልጅ ነኝ ሲል እኔ እዛ ነበርኩ። አንተ መሪ ሁን ሲባል ሞላ ትልቅ ኃይል ያላችሁ እናንተ ናችሁ፣ እናንተ ሊቀመንበር ሁኑ ብሎ ብርሃኑ ሲለው በሳቅ ነው እንዴት ሊሆን ይችላል እኔ የገበሬ ልጅ ነኝ ብሎ እንዲሁ በወያኔ ቴሌቪዥን የሰጠውን አይነት አስተያየት ነው የሰጠው። እና ይሄ እንዲህ አይነት እዛ እርስ በርሱ የሚፋለስ በጣም ደካማ የሆነ ዝም ብሎ እርስ በርሱ የሚታረስ ነገር የሚዘባርቀው በጣም የሚያሳዝነው ምን ያህል የወያኔ ደህንነት ራሱ አቅመ ቢስና ደካማ እንደሆኑ ነው። ይሄ ብቻ ነው ጦሩ ይዤው መጥቻለሁ ነው ያለው አይደል? ብዙዎቹን ደግሞ አታሎ ለአዲስ አመት ለኢትዮጵያ አዲስ አመት በዓል አለ ብሎ የባህል ቡድኑንም ጭምር አንድ ላይ ክብረ በዓል እናደርጋለን ብሎ አጭበርብሮ ነው የወሰዳቸው። ከእነኛ ውስጥ በጣም ጥቂቶች የእሱ ታማኞች ናቸው ጉዳዩ የሚያውቁት። እማ ባይሆን ብዙ ሰዎች እየኮበለሉ ተመልሰው ወደ ደሚት አይመጡም ነበር። ያ ነው የሆነው እውነታው። እኛ ጋ ነበር።
እሺ፣ አመሰግናለሁ አቶ ናምን። በእርሶ ግምት የአርበኞች ግንቦት ሰባት ሰራዊት ምን ያህል ነው? ምክንያቱም አቶ ሞላ እንዳሉት ከሆነ ጥምረቱ ራሱ ሊፈጠር የቻለው በፕሬዝደንት ኢሳያስ ግፊት ነው። ፕሮፌሰር ብርሃኑን መሪ ለማድረግም እቅድ ቀድሞ እንደነበረ ነው የተናገሩትና ሰራዊት ስታዋጡ ግን የአርበኞች ግንቦት ሰባት ድርሻ ስንት እንደሆነ አልገለጹልኝም።
እሱን ልነግርሽ እችላለሁ። የአርበኞች ግንቦት ሰባትን አጠቃላይ ቁጥር ልነግር አልችልም፣ ግን በድርሻ ደረጃ 300 ከነሱ፣ 300 ከደሚት፣ 300 ከአርበኞች ግንቦት ሰባት ከሌሎችም ድርጅቶች እንደዚሁ ተጣርቶ ጠቀም ባለ ጉልበት ጥምረቱ እየጀመረ በሂደት ደግሞ ወደ ውህደት እንደሄዱ ሌሎቹም ያተካተቱ በተናጠል ያለው ድርጅቶች አርበኞች ግንቦት ሰባትን ደሚትንም ጨምሮ ወደ ውህደት እንዲሄድና አንድ እዝ ሰራዊት በአንድ ኮማንድ ስር ያለ ሰራዊት ጠንካራ የፖለቲካ ንቅናቄና ጠንካራ ዩኒፋይድ ኮማንድ ያለው ሰራዊት እንዲመሰረት ነበር ስምምነቱ። ይሄንንም በአጭር ጊዜ ውህደት ፈጠር ብሎ ያለው ራሱም ተናግሯል ሞላ። በደሚት በኩል የመጣ ነው፣ በሂደት ነው፣ በአጭር ጊዜ።
አቶ ናምን፣ ኤርትራ ውስጥ የምትገኙ የኢትዮጵያ ተቃዋሚ ኃይሎች ነጻነት የላችሁም፣ የምትሰሩት የኤርትራ መንግስት በሚሰጠው ትዕዛዝ ነው እየተባለ ነው የምትተቹትና ምን ያህል ነጻነት አላችሁ? ምክንያቱም ሌሎች ድርጅቶች እዛ አሉ፣ ለምሳሌ በቁም እስር አሉ የሚባሉ የድርጅት መሪዎች አሉና ምን ያህል በነጻነት ትሰራላችሁ እናንተ?
ሁለት ነገር ለይተን እንይ። አንደኛ አሁን ለጠየቅሽው ዳይሬክት መልስ፣ በኤርትራ ውስጥ ያሉ የተለያዩ ታጋ ኃይሎች የራሳቸው ነጻነት አላቸው። የኤርትራ መንግስት ጋራ እኛ ስንሰራ ስንነጋገር 7 ዓመት አልፏል። በዚህ ጊዜ ውስጥ በእኛ ጉዳይ ውስጥ በውስጥ ጉዳያችን ገብቶ እንዲሁን እንዲሄድ እንዲፈጠር የፈላጅ ቆራጭነት ወይም ደግሞ የባለቤትነት ሁኔታ በኤርትራ መንግስት በኩል ጫና የሚደረግ ነገር የለም። ሀሳብ ያቀርባሉ፣ የተጠየቁትን እርዳታ ያቀርባሉ፣ በተለያየ ሁኔታ ድጋፋቸውን ይሰጣሉ። ሊሆን የሚችለውን ደግሞ እንደ ስቴክ ሆልደር ሀሳባቸውን ይ ከዛ አልፎ ግን ጫና ያደርጉ። ሌላው ግን ምንድን ነው የሚታሰሩ ሰዎች ምናምን ለተባለው በየጊዜው የሚነሱ አሉባልታዎችም አሉ። እዛ ያሉት ድርጅቶች ወታደራዊ ድርጅቶች ናቸው። በወታደራዊ ድርጅት ውስጥ እንደምታውቁት ጠንካራ ወታደራዊ ዲስፕሊን አለ። ከዛ ጋር በተያያዘ ከግለሰቦች ከታጋዮች ጋር በተያያዘ አንዳንድ ነገሮች ሊሆኑ ይችላሉ። ይሄ ደግሞ የእያንዳንዱ ድርጅት አመራር ከዲስፕሊን ጋር በተያያዘ ከወያኔ ጋር ሚስጥር አሳልፎ በመስጠት በተያያዘ በሌሎችም ጉዳዮች ጋር በተያያዘ ሰዎች በራሱ በድርጅቶች የሚታሰሩበት ሁኔታ ሊኖር ይችላል። ኮብልሎ የጠፉ አሉ፣ ሚስጥር አሳልፎ የሰጡ አሉ፣ ከዚህ በፊትም ግድያ ሙከራ ለማድረግ የመጡ አሉ። ብዙ ብዙ አይነት ታሪክ አለ። ግን አንድ ነገር ማረጋግጠው እነኚህ የሚባሉ ነገሮች በአብዛኛው ከራሳቸው ከእያንዳንዱ ኢትዮጵያ ድርጅቶች ጋር ካለ ከውስጣቸው ካለ ችግር ወይም ደግሞ ግለሰቦች መጥተው ሌላ ተልእኮ ይዘው የመጡ ግለሰቦች ከሚፈጡ ችግር የተያያዘ እንጂ ከኤርትራ መንግስት ጋር ምንም የሚያያዝ ነገር የለውም። እንደውም በጣም በነጻነት ነው የኤርትራ መንግስት እነኝን ድርጅቶች በራሳቸው ጉዳይ እንዲወስሉ የሚያደርገው።
የስራ ግንኙነታችሁ ከኤርትራ መንግስት ጋር ወታደራዊ እገዛንም ይጠቀልላል? በውጊያ ይረዷችኋል? ኢትዮጵያ ውስጥ በምታደርጉት ውጊያ?
በፍጹም ይሄ የእነሱ ውጊያ አይደለም፣ የኢትዮጵያ ህዝብ ውጊያ ነው። እነሱ እንደ አጋር ሀገር ይረዱናል፣ የጠየቅናቸውን ይሰጣሉ፣ እርዳታ ይሰጣሉ፣
መሳሪያ ጭምር።
አዎ።
አሁን በመሬት ላይ ያለ እንቅስቃሴ ካለ ቢገልጹልኝ። ይሄ ጥምረቱ የተፈጠረው አዲስ ጥምረትም ይሁን ቀደም ብሎ የነበረውም የግንቦት ሰባትና የአርበኞች ግንባር ውህደትም ይሁን የጀመረው ወታደራዊ እንቅስቃሴ ካለ ሊገልጹልኝ ይችላሉ?
እዝታ፣ እንግዲህ እኔ አሁን በምናገርበት ኃላፊነት ደረጃ እንዲህ አይነቱ ጥያቄ ከእኔ ስኮፕ ውጭ ነው፣ ከእኔ ውጭ ነው። ምክንያቱም ንቅናቄው በስራ አስፈጻሚ ደረጃ ቃል አቀባዮች አሉት። የወታደራዊ እንቅስቃሴዎች ነበሩ፣ ወደፊትም ይኖራሉ። ይሄ ደግሞ ከኤርትራ ብቻ የሚመነጭ ሳይሆን እዛው መሀል ሀገርና በየክፍለ ሀገሩ በየአካባቢው በህቡ የተደራጀ ኃይል አለ፣ ድርጅት አለን አገር ውስጥ። ይሄ ላረጋግጥልሽ እወዳለሁ። እነኚህ እንቅስቃሴዎች ይቀጥላሉ። በምን ኢንተንሲቲ በምን አይነት ሁኔታ ይከተላሉ የሚለውን እኔ ልናገር አልችልም። እንቅስቃሴዎች ሲኖሩ ግን ኦፊሻሊ በቃል አቀባዮች አማካኝነት በስራ አስፈጻሚ ደረጃ ያሉ የንቅናቄው ቃል አቀባዮች እንዲሁም ሊቀመንበሩ በዚህ ጉዳይ ላይ ወደፊት ስቴትመንት ይሰጣሉ፣ እንዲህ አይነት ክስተቶች ካሉ ወይም እንቅስቃሴዎች ካሉ።
እሺ፣ አቶ ነአምን ዘለቀ፣ ከማጠቃለሌ በፊት ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለአንድ ዌብሳይት የሰጡትን ቃል ላሰማዎት። ኤርትራ ውስጥ ስላላችሁ የኢትዮጵያ ተቃዋሚ ኃይሎች የተናገሩት አለ፣ ከኤርትራ መንግስት ጋር ካለው ግንኙነት ጋር አያይዘው ላሰማዎትና መልሶን ይሰጡኛል።
የኢትዮጵያ ተቃዋሚ ነኝ ብሎ በጦርነት የኢትዮጵያን መንግስት ገለብጣለሁ ብሎ ኢትዮጵያን አተራምሳለሁ ብሎ ያሰበ የታጠቀ ኃይል በሙሉ የተሰበሰበው እዛ ነው። አቅሙ ምንም ይሁን ምን፣ አንዳንዱ ዝም ብሎ ለስም የተቀመጠ ነው። እንደምንም ሰፋፍቶ ምን ብሎ ኢትዮጵያን ቦምብ እንዲያደርጉ እንዲያተራምሱ የሽብር ስራ ለመስራት ያደራጃቸው ቡድኖች አሉ። ይሄን ሁሉ እያደረገ ነው ያለው። ስለዚህ የኛ ነገር ምንድን ነው? አትሞክር። ከሞከርክ ግን ለአንዴና ለመጨረሻ ጊዜ የማያዳግም ስራ ሰርተን እንወጣለን ተብሎ ድሮም ተነግሮታል።
እንግዲህ አቶ ነአምን እንደሰሙት ቀንጨባ አድርገን ነው ያሰማነውት ከዌብሳይቱ ላይ ያገኘነውን። ጠቅላይ ሚኒስትሩ ይሄንን ለዓለም አቀፍ ማህበረሰብ ቀደም ብሎ እንዳሳወቁ እና እናንተ ምንም አይነት የጥቃት እርምጃ ከወሰዳችሁ ከእናንተ ጭምር የኤርትራ መንግስት እንደሚጠቃ ነው የተናገሩት።
እሺ፣ አዎ፣ ይሄ የተለመደ ፉከራ ነው። ከዚህ በፊትም የጠቅላይ ሚኒስትር ኃይለማርያም ደሳለኝ አለቃ የነበረው መለስ ዜናዊም እንደዚሁ ሲፎክር ነበር። ሌሎቹም እንዲሁ የተለመደ ነው። ኃይለማርያም ደሳለኝ ግን እንደ ሌሎቹ አካባቢ እንዳሉት የወያኔ ቱባዎች አሁንም ያልገባቸው የኢትዮጵያ ሕዝብ ከሚገኝበት አስከፊ ሁኔታ ጋር የተጣሉ መሆኑን ነው የሚያስመሰክሩት። ጆሮአቸውን ደፍነዋል፣ አይናቸውን ጨፍነዋል። ይሄ ደግሞ አይገርምንም። ይህ ትግል እኮ በኤርትራና በኢትዮጵያ መካከል የሚደረግ አይደለም። የኤርትራ ሕዝብም ሆነ የኤርትራ መንግስት የኢትዮጵያ ሕዝብ ጠላት አይደለም። ትግሉ ነጻነታቸውን፣ መብቶቻቸውን በተነጠቁ በሚሊዮኖች የሚቆጠሩ ኢትዮጵያ ዜጎችና ብሔር ብሔረሰቦች በአንድ በኩል፣ በሌላ በኩል ደግሞ በዘረኝነት የታወሩ በዘረፋና በሙስና የደለቡ የትግራይን ህዝብ የማይወክሉ ጥቂት ትግረኛ ተናጋሪዎች እና እንደ ኃይለማርያም ደሳለኝ አይነት ተባባሪዎቻቸው በፈላጭ ቆራጭነት የህዝብን መብት አፍነው ነጻነቱን ገድበው ለዘላለም እንቆርጣለን እንቀጥላለን ብለው የተንሰራፉበት አምባገነናዊ ጨካኝ ግፈኛ ስርዓት መካከል የሚደረግ ትግል ነው። ይሄ ግልጽ መሆን አለበት። ኃይለማርያም አለኝ የሚለው የኢትዮጵያ ሰራዊት በዘረኝነት፣ በአድሎ፣ በብሶት ውስጥ ያለ መሆኑን እኛ በደንብ ጠንቅቀን እናውቃለን። ውስጣቸው ሰራዊት ውስጥ ሁሉ እኛ አለን እና የዚህ የዘራፊና ዘረኛ ስርዓት ሰለባ ነው ይህ ሰራዊቱ ራሱ እና በሙስና በዘረፋ የደለቡ ጀነራሎች ተቀፍድዶ የተያዘ ነው። በዘረኝነት በበደል ሞራሉ የላሸቀ ሰራዊት ነው። ዛሬም እንደ ትላንቱ ኃይለማርያም እኮ የሚያስበው በባድመ ጦርነት እንደሆነው ፈንጂ ረጋጭ ሊያደርገው ነው የሚፈልገው። ይህ የሚያዋጣው ከሆነ ይሞክረው። እስኪ
አቶ ነአምን ስለ ሰጡኝ ቃል አመሰግናለሁ። የዛሬ ውይይታችን ለጥያቄው መልስ ዝግጅታችን ቅዳሜ ለሚተላለፈው የጥያቄው መልስ ዝግጅታችን መንደርደሪያ ይሆነናል። የአድማጮቻችንንም ጥያቄ አርብ ቀርበው ሊመልሱልን ፈቃደኛ ስለሆኑ ከወዲሁ አመሰግናለሁ።
አመሰግናለሁ ትዝታ፣ በጣም አመሰግናለሁ።
እግዜር ይስጥልኝ።
አድማጮች በአነጋጋሪው ወቅታዊ ርዕሰ ጉዳዮች ዙሪያ ያሏችሁን ጥያቄዎች ከአሁን ጀምሮ በመላክ ለጥያቄው በተሰኘው ፕሮግራማችን መሳተፍ ትችላላችሁ።
የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፉን ፕሮግራም ነው። አሁን የእናንተን የስልክ መልእክቶች እናሰማችሁ።
አሎ፣ ቮይስ ኦፍ አሜሪካ ሰላም ናችሁ? እንደምን ናችሁ? እኔ አስተያየት መስጠት የፈለኩት ስለ ዶክተር ብርሃኑ ነጋ ነው። ዶክተር ብርሃኑ ነጋ የት ላይ እንዳሉ ጦር እየመሩ ናቸው ወይምስ ምንድን ነው? ወይምስ አሻንጉሊት እንደ የሻዕቢያ አሻንጉሊት ሆኖ አስመራ ቁጭ ብሎ ወይም የት እንዳሉ አይታወቅምና እናንተ ጠይቃችሁ እንድታቀርቡልን ጠይቃለሁ። አመሰግናለሁ።
ቢሮዎች እንዴት ናቸው? ደህና ናቸው ሆይ? ትናንትና ባቡር ተጀመረ፣ ግን ማቋረጫ መንገዱ ሚኒስቴሩ አንድ ሰው እንዳይሞት ብለዋል። አንድ ሰውም እንዳይሞት መጀመሪያውኑ ታስቦበት ሰው መሻገሪያ መሰራት ነበረበት። በመኪና ያልተቻለ አሁን በባቡር ስንት ሰው እንደሚያልቅ እንግዲህ ጊዜ ነው የሚያየው፣ ጊዜ ይመልከተው። እግዚአብሔር ለህዝቡ እሱ እንትን ይበልለትና እነሱ ጥንቃቄውን ይስጣቸው እንጂ ዛሬ በታክሲና በመኪና የሚያልቀው ህዝብ ህዝብ አይደለም። እንደገና ደግሞ በዚህ የባቡር ተጨማሪ ሆኖ ህግና ስርዓት ማድረግ አለባቸው እና አዋጅ አውጀው ማስተማር መናገር አለባቸው ማስጠንቀቅ አለባቸው እንጂ እንደዚሁ ዝም ብሎ በዋዛ ፈዛዛ ህዝብ እንዲሁ እያለቀ መኖር የለበትም እና ይህንን ለማለት ነው። አመሰግናለሁ።
ጤና ይስጥልኝ ቪዎች እንደምናችሁ። በትናንትናው ዕለት በእሁድ ዕለት የኢትዮጵያ ቀላል ባቡር መጀመሩ የትራንስፖርት እጥረትን ለማቃለል የሚያግዝ ይመስለኛል። ጥሩ ነው። እንግዲህ ሌላው ግን መጠየቅ የምፈልገው ነገርና ለኢትዮጵያ መንግስት ባለስልጣኖች እንዲጠየቅልኝ የምፈልገው ነገር የሁሉም ነገር መሰረቱ ታሪክ ነው። የኋላን ታሪክ ካላሰቡ ለዛሬ ስልጣኔ ማውራት አይቻልም። ስለዚህ እንዲጠየቅልኝ የምፈልገው ነገር የአቡነ ጴጥሮስ ሐውልት ጉዳይ እንዴት ሆነ? ወደ ቦታው ይመለሳል ወይ? የኋላው የከለለ የለም የፊቱ እንደሚለው ድምጻዊ ቴዲ አፍሮ፣ የኋላ ታሪካችን ማጣጣል የያዘው መንግስታችን በዚህ በኩል ምን አይነት ቅድ እንዳለው ይህንን በእናንተ ሚዲያ ቢጠየቅልኝ አመሰግናለሁ። የምደውለው ከዚሁ ከአሜሪካ ነው።
ሄሎ ቪዮዎች እንዴት ናችሁ? ዘላለም ተመስገን እባላለሁ። ቪዮ ከአዲስ አበባ ከአሜሪካ። የባቡሩ መጀመር በጣም አስደስቶናል። በጣም ደስተኞች ነን። በጣም ደስተኛ ነኝ የኢትዮጵያ ሕዝብ የትራንስፖርት ችግር መቀረፉ። ሌላው ደግሞ ቪዮዎች ሰሎሜ የምትባለው በፌዴራል ፖሊስ በመገደሏ በጣም አዝነናል እና የሐዘን መግለጫውን ለማስተላለፍ ነው። ለወይዘሪት አርቲስት ሰብለም እንዲሁ ለቤተሰቦቿ መጽናናትን እመኛለሁኝ። ዘላለም ተመስገን ነኝ ከዋሽንግተን ዲሲ። አመሰግናለሁ።
አድማጮች፣ አስተያየት የሰጣችሁትን እናመሰግናለን። ሌሎችም እንድትሳተፉ እንጋብዛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ትናንት ሰኞ እንደ አውሮፓ አቆጣጠር መስከረም 21 ዓለም አቀፍ የነጻነት ቀን ስናከብር ከመላው ዓለም ወደ 60 ሚሊዮን ሕዝብ ከቤት ንብረቱ መፈናቀሉን እንገነዘባለን። ከእነዚህ መካከል 19.5 ሚሊዮኑ ስደተኞች ናቸው። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ባወጣው ግምት መሠረት በግጭቶችና በመሳደድ ምክንያት ባለፈው ዓመት ብቻ በየቀኑ ከ42,000 በላይ ሕዝብ ቤት ንብረቱን ጥሎ ተሰዷል። ከእነዚህ ውስጥ ግማሹ ሕፃናት ናቸው። አንዳንዶቹ እዚያው አገራቸው ውስጥ ተፈናቃዮች ሆነዋል። ሌሎች ደግሞ ወደ ዓለም አቀፍ ድንበሮች በመሸሽ ሕይወታቸውን ለማትረፍ ተገደዋል። እናም በተደጋጋሚ እንደሚታየው ስደተኞች በመርከብ፣ በባቡር፣ በጀልባ፣ በእግራቸውም ጭምር ረጅም ጉዞ በመሄድ ውጭ አገር ደርሰው በሰላም ለመኖር ተስፋ ያደርጋሉ። የማይደፈር ጉዞ በመሄድም ሕይወታቸውን ለአደጋ እስከ መዳረግ ይደርሳሉ። ከቤት ንብረት የመሰደዱ ሁኔታ ከሁሉም የሕይወት አቅጣጫ የሚመጣ ነው። ቤተሰብ ይሁን፣ ብቻውን ነዋሪ ይሁን፣ ሃይማኖታዊ ይሁን፣ የጎሳ ችግር ያለበት ይሁን፣ የፖለቲካ ልዩነት ያለው ይሁን፣ ብቻ በማንኛውም የሕይወት ዘርፍ ያለ ይሁን የስደት ሰለባ ሊሆን ይችላል። ግን ሁሉም አንድ የሚሆኑበት ወይም የሚመሳሰሉበት ነገር አላቸው። ሁሉም የሚሸሹት አንድ ነገር አለ ማለት ነው። የሶሪያውን ግጭትና የእርስ በርስ ጦርነት ሽሽት የሚሰደዱ 12 ሚሊዮን ሕዝብ አለ። ከእነዚህ መካከል 4 ሚሊዮኑ ከአገራቸው ውጭ ነው ያሉት። 2.4 ሚሊዮን የዩክራይን ሕዝብ በአገሪቱ ምስራቃዊ ክፍል ባለው ጦርነት የተነሳ ለስደት ተዳርጓል። ከነዚህ መካከል 867 ሺህ የሚሆኑት ወደ ሌሎች አገሮች ተሰደዋል። ኢራቅ ውስጥ ከዳኤሽ ጋር ባለው ግጭት የተነሳ 3.2 ሚሊዮን ኢራቃውያን ተፈናቃዮች ሆነዋል። ከነዚህ ውስጥ 500 ሺህ የሚሆኑት ከሊቢያ፣ 1.4 ሚሊዮኑ ደግሞ ከየመን ናቸው። ድግግሞሹ ቀጥሎ 200 ሺህ ብሩንዲያውያን፣ 800 ሺህ ማዕከላዊ አፍሪካውያን፣ 2.2 ሚሊዮን ደቡብ ሱዳናውያን፣ 2.6 ሚሊዮን አፍጋኒስታውያን ተፈናቅለዋል። ባለም አቀፍ ደረጃ ከ122 ሰዎች መካከል አንዱ በአመጽ ምክንያት ተፈናቃይ ይሆናል። ያ ሰው ዛሬ ስደተኛ ወይም የውስጥ ተፈናቃይ አሊያም ከለላ ፈላጊ ሆኗል። ይሄ የአንድ አገር የህዝብ ብዛት ቢሆን አለ UNHCR የዓለማችን ትልቁ 24ኛው በሆነ ነበር። ዓለም አቀፍ የነጻነትን ቀን ስናከብር የዓለማችን 60 ሚሊዮን ስደተኞች፣ የውስጥ ተፈናቃዮች፣ ከለላ ፈላጊዎችና የርስ በርስ ጦርነት ሰለባዎች ቁጥር አገሮቻቸው ውስጥ ሰላም ሰፍኖ እስከሚመለሱ ድረስ እየጨመረ መሄዱ የማይቀር ነው። በግጭት ውስጥ ላሉ ወገኖች ሁሉ የምናቀርበው ጥሪ ጦር መሳሪያዎቻቸውን እንዲያስቀምጡ፣ ግድያና ውድመትን እንዲያቆሙ ነው። ለግጭቶቻችሁ ፖለቲካዊ መፍትሄ በመሻት ዘላቂ ሰላም አምጡ እንላለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። የማጠቃለያ ወሬዎችን ባጫጭሩ እናሰማችሁ።
የቡርኪና ፋሶ ጦር ሰራዊት የመፈንቅለ መንግስቱን መሪዎች እጅ መስጠት ለመደራደር ዋና ከተማዋ ኡጋዱጉ ገብቷል። ጊዜያዊ ፕሬዚደንት ሚሼል ካፎንዶ ከእስር መለቀቃቸውን የፈረንሳይ አምባሳደር አስታውቀዋል። ዛሬ የወጣው ወታደራዊ መግለጫ የጦር ኃይሎች ዋና ከተማዋ ውስጥ የተሰባሰቡት ያለ ደም መፋሰስ መንግስት ለመለወጥ የተያዘውን ጥረት ከፍጻሜ ለማድረስ ነው ይላል። የየመን ፕሬዝደንት አቡ ራቡ ማንሱር ሃይዲ ከስድስት ወራት ስደት በኋላ ዛሬ ደቡባዊ የወደብ ከተማዋ አደን መግባታቸውን የአየር አገልግሎት ባለሥልጣናት አስታውቀዋል። ሃይዲ ባለፈው ዓመት መጋቢት ላይ ወደ ሳውዲ አረቢያ ሸሽተው የሄዱት የሺያ ሁቲ አማጽያን አደን ከተማ ውስጥ ሊይዟቸው ከተቃረቡ በኋላ እንደነበር ይታወሳል። ካቢኔው በአሁኑ ወቅት ሀገሪቱን ለማረጋጋት በማለም ሥራውን ከአደን ከተማ በማካሄድ ላይ ይገኛል። ዜናው አበቃ።
አድማጮች ስርጭታችንም ሊጠናቀቅ ነው። በምትሰሙት በዚህ በተከታዩ ዜማ እንሰናበታለን። መልካሙ ተበጀ አንጋፋዊ ድምፃዊ ነው። ረመላምቱ ይላል። በእኛ በኩል ሰላም፣ መልካም ምሽት። የትግርኛ ስርጭት ሙዚቃውን ይከተላል። ተናደሩ ሰላምታልጠዋጣላነጋገርኳት በአይኔ ብቻ ያየ አንድ አመቶ ደድኳት ደርባባውን ጣጥናጣት በቆም ነገር ሳምካ ላይ ወጣት እኔማ ልናገር አይኔ ተወርውሮ ባይኗ ላይ ካረፈ ድፍን አመታችን መጋቢት አለፈ። እረ መላምቱ ዘመዶ ዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ ሰጠዋት አላነጋገርኳት በአይኔ ብቻ ያየ አንድ አመት ወደድኳት። ወደ ስራም ስትሄድ ከስራም ስትመጣ በደጅ ታልፋለች ሰፈሩን ገላምጣ አዙሬ ከቆምኩኝ ፊቴ ወደ ፊቷ እንግርግር ላታ ሊያረማመድ ስንቷ እረ መላምቱ ዘመዶ ዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠዋት አላነጋገርኳት በአይኔ ብቻ ያየ አንድ አመት ወደድኳት። እንደምትወደኝ አልጠራጠርም ስትሄድ ብቻዋነው ሰው አታስከትልም አላተለዋውጠን አስቃኝ ባትቅም ምጥን ፈገግታዋን ደብቃኝ አታውቅም። እረ መላምቱ ዘመዶ ዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ ሰጠዋት አላነጋገርኳት በአይኔ ብቻ ያየ አንድ አመት ወደድኳት። ልትቀየመኝ እንደው ያልኩኝ በፍራት ብቻ እስካሁን አለ ሐሳቤን ሳልነግራት
ናጋታሚ ነገር ይገርማል ይደንቃል ናፍቅርን ለመግለጽ ለካ እንዲህ ያጨንቃል ቀረመላሜቱ ዘመዶ ዳጆች አይናፋር ሆኛለ
زي راديو دمتا امريكا يريد دمتا امريكا كابسون 7 عربي ب 10 9 23 25 متر